ድሬዳዋና በነዋሪዎቿ የሚነገሩ ችግሮቿ።
ድሬዳዋ በተጠራች ቁጥር ስለ ነዋሪዎቿ ስብጥርና ሰላም የፍቅር ከተማ የሚል ሐረግም እንደ አርማ ሁሉ አብሮ ይነሳላታል። ከጥቂት ወራት ወዲህ ግን የግጭት ሁኔታዎች ብልጭ ድርግም ሲሉ ይስተዋላል። ከዚህ ቀደም ባጠናቀርነው አንድ ዘገባ የግጭቶቹ መነሻዎች ዕለታዊ ናቸው፣ ባህሪያቸውም ጊዜያዊ ነው የሚሉ ሐሳቦችን አሰምተናል። ዘላቂ መፍትሄ ለማስፈን ግን የከተማይቱ ነዋሪ የሚያነሳው አጠቃላይ ችግር ሊቀረፍ ይገባል ይላሉ ሰዎች። ጽዮን ግርማ የተለያዩ ወገኖችን አነጋግራ በተከታዩ ዘገባዋ ትዳስሰዋለች።
ወይዘሪት ጽህወት ተፈሪ ትባላለች። ተወልዳ ያደገችው ድሬዳዋ ከተማ ነው። በፖለቲካ ሳይንስ የመጀመሪያ፣ በቢዝነስ አድሚኒስትሬሽን ደግሞ ሁለተኛ ዲግሪዋን የተማረችውም ድሬዳዋ ውስጥ ነው። በተማረችው ትምህርት ከተማው ላይ ስራ ማግኘት ስላልቻለች አዲስ አበባ በአንድ ትምህርት ቤት ውስጥ የአስተዳደር ስራ ላይ ተሰማርታ እያገለገለች እንደምትገኝ ትናገራለች። ድሬዳዋ ከተማ ለነዋሪዎቿ በተለይ ደግሞ ለወጣቶች ምቹ አይደለችም ትላለች። ምቾቷን የነሳት ከተማዋ አሁን የምትተዳደርበት 40-40-20 በሚል የብሔር ድርጅቶችን ቆጥሮ የተደራጀ የፖለቲካ የካቢኔ ቀመር ነው ብላም ታምናለች።
ከየትኛውም ብሔር ማንም ይምጣ ድሬዳዋን በትክክል ማስተዳደር እስከቻለ ድረስ የወጣቱም ሆነ የነዋሪ ምንም አይነት ተቃውሞ የለም። ነገር ግን ይህ 40-40-20 በከተማዋ ነዋሪዎች ላይ እየፈደረ ያሉ ተጽዕኖ አለማይባል ነው። ድሬዳዋ ቀደምት የተባለች ከተማ ሆና ነገር ግን እድገቷ አሁን ላይ ከምናያቸው ከሌሎች ከተሞች ከአዳማ፣ ባህር ዳር፣ ከተለያዩ ከሀዋሳ ይዘን እድገቷ ቁልቁል እያሽቆለቆለ ያለበት ሁኔታ ነው ያለው። 40-40-20 መሆኑ በራሱ ውጤታማ የሆኑ ሰዎችን፣ የተማሩ ሰዎችን፣ ለቦታው ብቁ የሆኑ ሰዎችን አይመርጥም። ሁለተኛ ነዋሪ ፖለቲካዊ ተሳትፎ የለውም። ለምሳሌ የምክር ቤት ምርጫ ላይ ነዋሪ ምንም አይነት እውቀት የለውም። ማን ይመረጥ፣ ማን ይወክለኝ የሚለውን ነገር በአጠቃላይ ነዋሪውን የሚወክል ሰው እዛ ጋር ይመረጥም። ይህ የሆነው ደግሞ በ40-40-20 ምክንያት ነው። ሌላ በጣም ብዙ የስራ አጥነት ችግር አለ ድሬዳዋ ላይ። ወጣቱ ስራ የለውም፣ በዛም ምክንያት ይሰደዳል። ድሬዳዋ በጣም የመጨረሻ ኋላ ቀር ናት። ምክንያቱም ይህ ከሌሎች ቀደምት የሆነች ከተማ ሆና ኢንዱስትሪ ዋይዝ ስናያት በጣም ኋላ ቀር ነች። ውሃ ለምሳሌ የድሬዳዋ ከተማ በጣም በሚያስገርም ሁኔታ የውሃ ችግር አለ። አሁን የውሃ ፕሮጀክቶች ምናምን ይታቀዳሉ፣ ነገር ግን ፕሮጀክቶቹ ሲያልቁ ምናምን የምናይበት መንገድ የለም። ሌላ የሆስፒታል ፕሮጀክቶች ለምሳሌ ዲጾራን ማንሳት እንችላለን። ድሬዳዋ ውስጥ አለ የተባለ ትልቁ ኢንሸራል ሆስፒታል ነው። ነገር ግን እስካሁን የሆስፒታል ግንባታው መንገድ የተጓተተበት መንገድ ነው ያለው። ስለዚህ ይህ 40-40-20 ብሔሩ ሳይሆን ምን ከየት ይምጣል ድሬዳዋ ተቆርቋሪ ነኝ የሚል አስተዳድራት ግን ብቁ መሆን አለበት። ያ ሰው እዛ ጋር የሚመጣው ሰው ነው። በብሔር መከፋፈሉ ፍቅራችንን አሳጥቶናል፣ እኩልነታችንን አሳጥቶናል ነው የወጣቱም ሆነ የነዋሪው ጥያቄ በአሁኑ ሰዓት ላይ ያለው። ስለዚህ ድሬዳዋ እንድታደግ፣ ወደ ቀደመ ክብሯ እንድትመለስ እንደ ከተማ ማድረግ አለባት እንደ ሌሎች ከተሞች። ከዛም በተረፈ ደግሞ ከኦሮሞ፣ ከሶማሌው፣ ከአማራው፣ ከትግሬው ሁሉም ሰው ተከባብሮ የሚኖርባት ከተማም ስለነበረች ከዚህ ቀደም ይህ በብሔር ከፋፍለሽ ግዛ የሚባለው 40-40-20 መቅረት አለበት ብለን እናምናለን። ይህ ነው ዋናው የወጣትና የነዋሪ ጥያቄ።
40-40-20 የሚለው አወቃቀር የከተማውን አስተዳደር የሚመሩት የካቢኔ አባላት ከየፖለቲካ ድርጅቶቻቸው የተወከሉበት ነው። የካቢኔ አባላቱ 10 ሲሆኑ 4ቱ ከኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ፣ 4ቱ ከሶማሌ ሕዝብ ዴሞክራሲያዊ ፓርቲ ሶህዴፓ፣ አንዱ ከአማራ ዴሞክራሲያዊ ድርጅት አዴፓ እና አንዱ ደግሞ የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ደህዴን የተመረጡ ናቸው። በዚህ ካቢኔ ውስጥ ያልተካተቱ ቀሪ ድርጅቶች ደግሞ በመንግስት መስሪያ ቤት ውስጥ ስልጣን ተሰጥቷቸው ይወከላሉ። ይህንን የውክልና ቀመር የሚቃወሙት ወጣቶች የብሔር ድርጅቶቹን የወከሉ ሰዎችን በኮታ ስልጣን የሚሰጠው አሰራር እውቀትና ክህሎትን መሰረት ያደረገ ባለመሆኑ ወደ ስራ ሲተረጎም ቅኝቱ በብሔር ላይ የተመረኮዘ ብቻ ይሆናል ይላሉ። በዚህም ምክንያት በከተማዋ ነዋሪ ላይ ፍጥጫ ከመፍጠር ውጪ በመሰረተ ልማት ላይ ያመጣው ለውጥ የለም ሲሉ ይወቅሳሉ። ወጣት ፊል አህመድ ተወልዶ ያደገው ድሬዳዋ ከተማ ነው። በአሁኑ ሰዓት በሐረማያ ዩኒቨርሲቲ የጤና መኮንን ትምህርት ክፍል መምህር ነው። በድሬዳዋ ከተማ ወጣቶች ከተማሩ በኋላ ስራ የሚያገኙበት እድል በጣም ጠባብ እንደሆነ የራሱን ልምድ በምሳሌ ጠቅሶ ያስረዳል።
ይህ ምክንያቱም ሁለት ነው። አንዱ የመንግስት መዋቅር እነዚህ ተማሪዎች በጊዜ ሳይመረጡ በፊት ቦታ ያለማዘጋጀት ሲሆን፣ ሁለተኛው ደግሞ ከተማው ትንሽ በመሆኗ ፌደራል ከተማ በመሆኗ የተለያዩ ወረዳዎች የተለያዩ መሰረተ ልማቶች ስለሌሉ ነው። ከዚህ ባሻገር ደግሞ ያለው ነገር ችግር አለ። ችግሩ አንድ ሰው ስራ መቀጠር ከፈለገ ወይ በዘመድ ወይ በተለያየ መንገድ ነው የሚገባው እንጂ ተፈትኖ የሪክሪመንት ፕሮሰሱን ጠብቆ የሚለካ አይደለም። ያ ነው ትልቁ ችግር።
ከዚህ የስራ አጥ አቀጣጠር ጋር ተያይዞ ድሬዳዋ ከተማ ሌሎች ያነጋገርኳቸው ሰዎች የፖለቲካ መዋቅሩን ተቃውሞ ያነሱበታል። ለምሳሌ ካቢኔ መዋቅሩ 40-40-20 የሚል በችሎታ ሳይሆን በብሔር ላይ የተመሰረተ ስለሆነ ሁሉም ለምሳሌ አንደኛው የጤና ክፍሉ ከደቡብ አካባቢ ከሆነ ኦሮሞ አካባቢ ያለ የጤና ባለሙያ ወደዛ አያገኝም፣ የትምህርት ክፍሉ አማራ ከሆነ ሶማሌ የሆነ ወደዛ አያገኝም፣ ወይም ደግሞ የፋይናንሱ ኦሮሞ ከሆነ አማራ የሆነው ፋይናንስ ውስጥ አይገባም። በሙያ በእውቀት ልጆቹ በችሎታቸው እንዳይሆኑ ይሄ መዋቅር ጠልፎ ጥሏል እና ሁሉም ስልጣኑ ጋር ሲመጣ ዘመዱን የመሰብሰብ ነገር አለ፣ ይሄ ጎርቶታል ይላሉ። አንተ እዚህ ላይ ምን አስተያየት አለ?
ይህን ሀሳብ በከፊል እደግፋለሁ፣ በከፊሉ ደግሞ በጣም ተቃዋሚ ነኝ። የምደግፍበት በእርግጥ የስልጣን ቦታ ላይ የተለያዩ በዘር በፖለቲካ በተለያዩ የፖለቲካል ፓርቲ ነው። ኦህዴድ ሊሆን ይችላል፣ በአሁኑ ኦዲፒ ወይ ደግሞ ብአዴንም ሊሆን ይችላል፣ ወይ ህወሓት ሊሆን ይችላል፣ ወይ ኢዴፓ ሊሆን ይችላል። እሱ በስልጣን ላይ ነው እንጂ ኖርማል ሰራተኛ ላይ ይህ ችግር አለ ብዬ አላስብም። ኖርማል ሰራተኛ ላይ አንድ ሰው ኢትዮጵያዊ እስከሆነ ድረስ ድሬዳዋም ላይ ይቆጠራል። ግን ይህ ችግር ድሬዳዋ ላይ ብቻ ሳይሆን ሌላ ቦታም አለ። ድሬዳዋ ላይ ትልቅ ችግሩ የገዘፈው ድሬዳዋ ብዙ ቀበሌዎች፣ ከተማ ላይ እንደምናውቀው ብዙ ቀበሌ ብቻ ነው ያለው፣ ገጠር ላይ ደግሞ 38 ነው ያለው። ይሄ ነው ችግሩን አግዝፎ ያሳየው እንጂ ይሄ ነገር ሙሉ ለሙሉ እንደዚህ ነው ማይባል ነው። በዘር የሚሆነው ስልጣን ቦታ ላይ ብቻ ነው። ለምሳሌ ከንቲባው ለአምስት ዓመት ወይ ለሁለት ዓመት ተኩል ሶማሌ ከሆነ ከዛ በኋላ ኦሮሞ ይሆናል። ይሄ የስልጣን አወቃቀሩ ነው። ከዛ ውጭ ግን ለመቀጠር ለምሳሌ ሶማሌ ሆኖ ሳለ ኔትወርኩ ከአማራዎቹ ጋር ካለ ሊቀጠር ይችላል። ይሄ ኖርማሊ የመልካም አስተዳደር ችግር ነው እንጂ የዚህ ብቻ ችግር ነው ብዬ አላምንም። አንድ ነገር ደግሞ ላንሳለች እዚህ ላይ ማላልፈው ነገር፣ ለምሳሌ እኔ 2005 ተመርቄ ድሬዳዋ ልጅ ነኝ። መጣሁ ቢሆን ስመጣ በጊዜው ፌደራል ከቀጠረን ድረስ ስራ የለኝም፣ ስራ አትነበርኩኝ። ለስራ ጤና ቢሮ ብዙ ጊዜ በተደጋጋሚ ጊዜ ሄጃለሁ። ምንም መፍትሄ ልጅኝ አልቻለም። ግን ከዛ በኋላ እኔ በግል ኮሌጅ የሚያስተምራቸው ልጆች በንክስቲር እኔ ኤሌሲ ቪዛ እያለ ካልጠራ እኔ ያስተማርኩት ልጅ ስራ ገብቶ አየሁት። ዶክተራል ስራ እንዴት ገባ ስለው አይ በዘመድ ነው ምናምን የምን መልስ ነው የሚመልሱት? ይሄ በሁሉም መዋቅር ያለ ነው። ግን ይሄንን ከመተቸት ይልቅ መዋቅሩ ቢስተካከል ነው እንጂ ኖርማሊ አሁን ይቃወሙት ሰዎች የሚያነሱት ብቻ ሳይሆን የመንግስትም ችግር ብቻ ሳይሆን ሁለቱም ነው የተደመረው አንድ ላይ።
እስቲ ግልጽ አርገው
ግልጽ ለማድረግ አሁን ለምሳሌ 40-40-20 ከተባለ ለምሳሌ 40% ለኦሮሞ ወይ 40% ለሶማሌ ነው የሚባለው ወይ የቀረው 20% ለብሔር ብሔረሰቦች ነው የሚባለው። ይሄ ነገር በኖርማል ሲቪል ሰርቫንት ላይ እየተተገበረ አይደለም። ይሄ እየተባለ ያለው በስልጣን ላይ ነው። በስልጣኑ እኔ ብዙም አላውቅም። ሆኖም ግን እንደምታየኝ አቀጣጠር ላይ ሰው ሲቀጠር ሁማን ሪሶርስ አካባቢ፣ ሲቪል ሰርቪስ ቢሮ አካባቢ ትልቅ ችግር አለ። ለምሳሌ አንዱ ተመርቆ ሁለት ዓመት ኤክስፒሪያንስ እያለው ስራ እየጠየቀ ምንም ያልተመረቀ ከሆነ ወረዳ ዘመዱ ብቻ ላቢ ስለሆነ የሚገባበት አጋጣሚ አለ። ይሄ በእርግጥ መናገር የምችል ነገር ነው። ከዚህ ውጭ ግን ብዙ ይሄ 40-40 ነው ችግር ያመጣው ወይ ምናምን የሚባል ነገር ከሆነ አወቃቀሩና የህዝቡ ተሳትፎ ነው ችግር ያመጣው እንጂ የእሱ ብቻ ነው ብዬ አላምንም።
እጸ ህይወትም ሆነ ፊላ ለችግሩ መፈጠር ምክንያት ነው ባሉት ጉዳይ ላይ ሙሉ ለሙሉ ባይስማሙም በስራ ማጣትና አቀጣጠሩ ከብቃት ይልቅ በዘመድ አሰራር የተተበተበ ነው በሚለው ላይ ይስማማሉ። በግል ስራ ላይ እንደተሰማራ የነገረን ዳዊት ታምራት በበኩሉ ድሬዳዋ በእንዲህ ያለ ካቢኔ እንድትተዳደር ከተወሰነ ወዲህ ጀምሮ የተጀመሩ መሰረተ ልማቶች አይጠናቀቁም የሚል እምነት አለው። ከተማዋ በተራና በፈረቃ ስለምትመራ አንዱ ኃላፊ የጀመረውን ፕሮጀክት ሳይጨርስ ይነሳና ሌላው ይሾማል። አዲሱ ሲመጣ ደግሞ ወይ በተጓተተ አሊያም ገንዘቡ በተመዘበረ ፕሮጀክት ላይ ስለሚመጣ መጨረስ ያቅተዋል ይላል። እሱም በራሱ መንገድ ይጀምረውና ሳይጨርሰው የተረኛው ፓርቲ ውክልና ስለሚደርስ አቋርጦ ይሄዳልም ይላል።
ይሄ የፖለቲካ ስርዓት በጣም አግላይ ነው። ነዋሪውን ያገለለ፣ ህብረተሰቡን ያገለለ፣ ነገር ግን ብቃቱ እውቀቱ የሌለው ሰው በኮታ ብቻ መጥቶ ይህንን የፖለቲካ ስልጣኑን ተቀራምቶ የሚይዝበት ሁኔታዎች ነው እየተመቻቹ ያሉት። ስለዚህ ይሄ አካሄድ ህዝብ ለህዝብ እያጋጨ ነው። ኢኮኖሚካሊ አካሄዱን ብንሄድ እነዚህ ብቃት የሌላቸው ሰዎች ይህን ያሉ በስራ አፈጻጸም ላይ እስከ ቀበሌ ሹመት ስራ አስፈጻሚ ቀበሌ ሹመት ሳይቀር በዝርብ ቦታ እየተከፋፈለ ነው። ሹመታቸው ቦታውን ስለማይመጥናቸው በስነ ስርዓት ሊዝ ማድረግ ስለማይችሉ ብዙ እክሎች እየገጠሙ ነው። ለምሳሌ በሪፈራል ሆስፒታል እና የውሃ ስራ ፕሮጀክቶችን ማንሳት እንችላለን። ሪፈራል ሆስፒታል 10 ዓመት በላይ የፈጀበት ፕሮጀክት ነው። ምክንያቱም እዛ ቦታ ላይ የስራ አስፈጻሚ ሆኖ የሚሾሙ ሰው ኮታ ተኮር ስለሆነ፣ የውሃ ስራ ፕሮጀክቶችም ልክ እንደዚህ ብዙ ቢሊዮን ብር የፈሰሰበት ነገር ግን እስካሁን ድረስ ያልተመረቀ ድልድዮች የሚጠፉበት ኮኔል አካባቢ ላይ ያለው ቱዌይ ድልድይ አንደኛው ለምሳሌ ጠፍቷል። ምንድነው ቦታውን ሪዋን የሚያውቃት ጠፍቷል ማለት እንግዲህ ያው ጠፍቷል ስለተለመደ ነው። ያው በእኛ በኢኮኖሚ በቱዌይ የነበረው ድልድይ ዋን ዌይ ሆናል። በተለያዩ ነገሮች ሶሻል ሚዲያ ላይም ለማሳየት ሞክረናል። የአንደኛው ድልድይ ባጀቱ ተበልቷል ማለት ነው በአቋራጭ። እዚሁ ላይ ዲፔንድ ሆነ ሌሎች ነገሮችን መግለጽ እንችላለን። አስተዳደሩ ራሱ ያመነውን የገጠር ልማት የፕሮጀክቶችን ማየት እንችላለን። የገጠር ቀበሌ ፕሮጀክቶችን ማለት ነው። የኦዲት ላይ የኦዲት ሪፖርት ላይ የወጣ የገጠር ቀበሌ ሪፖርቶች አሉ ተከፍለው። ነገር ግን ስራው ያልተፈጸመ ብዙ ስራዎች አሉ።
ወጣት ፊል አህመድም ድሬዳዋ ላይ ታቅደው የሚጀመሩ የመሰረተ ልማት ፕሮጀክቶች በጊዜ አይጠናቀቁም ይላል።
መሰረተ ልማት ላይ በእርግጥ በጀት ይፈልግ ነገር ነው። አንዳንድ መሰረተ ልማቶች በበጀት ሳይሆን በችለተኝነት የሚታለፍ ነገሮች አሉ። ድሬዳዋ ላይ ያለው ነገር ለምሳሌ አንድ ድልድይ ይሰራ ከተባለ ድልድዩ የሚታቀደው 2002 ከሆነ የሚያልቀው 2004 ነው የሚባለው። ግን ያ ድልድይ 2010 ወይ 2012 ነው የሚያልቀው። ይሄ የመንግስት አወቃቀር ጋር ያለው ችግር ነው። ከምን ከመሰረቱ እስከ መጨረሻው ሳይጠና ነው የሚጀምሩት። ከተጀመረ በኋላ ይሄ ነገር በ2 ሚሊዮን ብር ወይ በ3 ሚሊዮን ብር ያልቀ የታሰበው ፕሮጀክት ከ2 ዓመት ከ3 ዓመት በኋላ ኢንፍሌሽን አለ፣ የዋጋ ግሽበት አለ፣ ከፍ ይላል፣ በዛ ይቆማል። ይሄ ትልቅ ችግር ነው። ሁለት ትልቁ ግን ድሬዳዋ ላይ የመሰረተ ልማት ችግር ከህዝቡ በፊት አለማሰብ ነው። ድሬዳዋ እንደምታውቁት የምስራቅ ትልቋ ከተማ ነች። የምስራቅ ቶች በጣም ኢንተርናል ኢሚግሬሽን አለ። ይህንን መንግስት አውቁ ኢንፍራስትራክቸር እየሰራ አይደለም።
ከውስጥ እዛው አገር ውስጥ ያሉ ተሰዳጆች
ለምሳሌ ከሽሜሌ አካባቢ ብዙ ሰዎች ወደ ድሬዳዋ ይገባሉ። ከሐረማያ ከምስራቅ ኦሮሚያ ከምስራቅ ሐረርጌ ብዙ ሰዎች ወደ ድሬዳዋ ይመጣሉ። አዲስ ሰፈር ለምሳሌ ድሬዳዋ ውስጥ ከ5 ዓመት ላይ ያለው ሰፈርና አሁን ያለው ሰፈር መሬትና ሰማይ ነው። ብዙ አዲስ ሰፈሮች አሉ በሁሉም አቅጣጫ ማለት ነው። በአራቱ አቅጣጫ አዲስ መንደሮች ይመጡ። መብራት የለም፣ ውሃ የለም፣ የጤና አገልግሎት የለም፣ ትምህርት ቤት የለም። ይሄ ከዚህ በፊት አለማሰቡ ነው። መጀመሪያ አንድን ከተማ የሚያደርገው የከተማ አስተዳደሩና ኮንስትራክሽን ቢሮ ነው። ይሄ የከተማ ስራ አስኪያጅ በት ድሬዳዋ ላይ ይሄ ነገር ሙሉ ለሙሉ የለም ማለት እንችላለን። ከተማ እያደረጉ ያሉት ከውጭ የመጡ ሰዎች፣ ቤት አትቶ ቤት የሰሩ ሰዎች፣ ከገበሬ መሬት እየገዙ ቤት የሰሩ ሰዎች ናቸው ከተማ እያደረጉ ያሉት እንጂ መንግስት ይሄ ነገር ላይ ብዙ እያሰብ አይደለም። ያ ነገር ነው አሁን ችግር ያመጣው። መንግስት ውሃ ለማምጣት ይህን ሁሉ ቤት ማፍራት አለበት። ይህን ሁሉ ጋር ደግሞ ካሳ መክፈል አይችልም። ለመንግስት ቤት ነገር ማወቅ አለብን እያል እንዳንድ ሰው ያ ነገር ስለሌለ መብራት ለማስገባት አንድ ፖል የሰው ቤት ግቢ ውስጥ ለማስቀመጥ ብዙ ነገሮች ይጠይቃል። ቀደም ብሎ አለማሰባቸውን ትልቁ ችግር።
ወጣቶቹ በከተማዋ ከተጓደለው መሰረተ ልማቷ በተጨማሪ የምትታወቅበት በስብጥር አብሮ የመኖር እሴቷ ተሸርሽሯል ይላሉ ዳዊት።
ሌላኛውና አንገብጋቢ ጉዳይ ማህበራዊ ጉዳዮች ናቸው። ድሬዳዋ ከምትታወቅበት ብዙ ነገሮች ውስጥ አንደኛው ንግድ ስራ፣ ሁለተኛው ትራንስፖርት፣ ሶስተኛው ፍራፍሬ፣ አራተኛው ግን የሚዘፈንለትና የሚዜምለት የትም አካባቢ ላይ የሌለ የእርስ በርስ ፍቅር ነው። ይህ 40-40-40 ብሎ የመጣው አግላይ ነዋሪን አግላይ ድሬዳዋ ውስጥ የነበረውን ፍቅር አፍራሽ ስርዓት ከመጣ በኋላ ይህንን ፍቅራችንን ያጣ ነው። ለምሳሌ በቀላሉ ሰሞኑን የተደረጉ ያሉ ግጭቶችን ማየት እንችላለን። ድሬዳዋ ውስጥ ከዚህ በፊት ይህ ስርዓት ከመፈጠሩ በፊት ድሬዳዋ ውስጥ ሰው ሰው በመሆኑ ብቻ ነው፣ አንድ ሰው ኢትዮጵያዊ በመሆኑ አልፎም ተርፎ የየትኛውም ዜጋ ጅቡቲያን፣ አርመኖች፣ የተለያዩ ሰዎች ድሬዳዋ ውስጥ መጥተው ኖረዋል። ሰው በመሆኑ ብቻ ነው ድሬዳዋ ውስጥ መኖር የሚችለው። ስጋት ሆኗል። የእርስ በእርስ ግጭቶች በጣም ተፋፍነዋል። ጎረቤት ለጎረቤት ተፈቅሮ የሚኖር አብሮ ካፍሎ የሚበላ ነገር ግን አሁን የኛው የዚህ ዘር አባል ነው እኛ ደግሞ እዚህ ነን ብሎ ገና በህይወት እያለ የእሱን ንብረት የሚከፋፈሉበት ቁሙ እያለ ይሄ የገሌ ወገን ነው፣ ይሄ የገሌ ዘር ነው፣ ይህንን አጥፍተን ይህንን እንወስዳለን የሚሉ ሰዓት አልበኝነት የሰፈረበት ሁኔታዎች ነው ያሉት። ለምሳሌ በተለምዶ ወይ ደግሞ በረጅም ጊዜ አኗኗር ድሬዳዋ ውስጥ ያለ ማህበራዊ ኑሮ አለ። አሁን በቅርብ ራሱ እንደምሳሌ ማንሳት እንችላለን፣ እኛ አካባቢ የሌላው ብሔር ከሌላ ብሔር ጋር ፕላስ ደግሞ የተለያዩ እምነቶችን አብረን እንድራለን፣ ጨፍረንና እንሰርገን በደስታ እናወጣለን። ይሄ ነገር ግን ዘላቂነት ይጠፋ ነው። የእናት ብሔር ሌላ፣ የአባት ብሔር ሌላ፣ ልጆች እየፈረሱ ነው፣ ቤተሰብ እየፈረሰ ነው።
ፊላ በበኩሉ ይህ መተሳሰብ ለመጥፋቱ ሁለት ነገሮችን በምክንያትነት ያስቀምጣል። አንዱ የራሱ የወጣቱ ችግር፣ ሌላኛው ደግሞ ፖለቲካዊ ትንኮሳዎች ናቸው ይላል።
ድሬዳዋ ሲባል የፍቅር ሀገር ነች፣ የፍቅር ተምሳሌት ድሬዳዋ። እኛም በዛው ነው ያደግነው። ይህ ሙስሊም ይህ ክርስቲያን ሳይባል ነው አንድ ልብስ እየለበስን አብረን እየተጫወትን አብረን ያደግነው። ይሄ የነበረ ነገር ነው። ይሄ በሁለት አይነት ነው ማየው። አንዱ የአሁን ድሬዳዋ ወጣት ንቃት ህሊናው በጣም እየወረደ ነው። የድሮ ድሬዳዋ ልጅ ያነባል፣ ትምህርቱን ይማራል፣ ስፖርት ይሰራል። በዚህ ነው የሚታወቀው። የአሁን የድሬዳዋ ልጅ ግን ጫት በመቃም ሲጋራ በማጨስ ሀሺሽ በየመንደሩ በማጨስ ይሄ ነው የነው ወጣቱ ከትምህርት ርቆ በሱስ ተጠምዷል። በሱስ የጠመደ ሰው ደግሞ የቀን ገቢ ነው የሚያገኘው። የቀን ገቢ አንድ ቀን ገቢ ካገኘ የሱሱን ነገር ክትችበለት የማያደርገው ነገር የለም። ያንን ክፍተት አግኝቶን አሁን ጥላት ይህን ይጠቀመ ያለው ልጆቹን በብር እየገዙ እርስ በርስ እንዲፋጁ ቢኮዝ የሀገሪቷን ፖለቲካ መበጥበጥ የሚፈልጉ ሰዎች ናቸው ይህን ነገር ሲያቀናጁ የነበሩት እንጂ ሪዝን የለም። አሁን ለምሳሌ ጥላቻ ከየት መጣ ብሎ በሳይንቲፊክ ወይ በጥናት መልክ ቢጠና ያ ነገር የተነሳ ከቤቴ ከ200 ሜትር በላይ አይሆንም። ያ ትልቅ ሪያውስ የመጣው ችግር መጀመሪያ ሲቀሰቀስ እኔ የተወለድኩበት አካባቢ ነው። ግን ሆኖም ይሄ ችግር ኬት ነው የመጣው ብለን ስናጠና ምንም ነገር የለም። ምን ያለ ሁለት ነገር አለ። አንድ መንግስትም ሆነ ህዝብን የመድበር የሚፈልግ አካል አለ በእርግጥ በስነ ስርዓት። ሁለተኛው ግን ወጣቱ ማሰብ አቆመ። ድንጋይ የተወረወረውን ነገር ቅልም ይሁን የፈለገ ነገር ይሁን ይሰብራል፣ ያበላሻል። ያ ነው ወጣቱ ጋር የቀረው። ብቃት ሊያቸው በጣም እየወረደ ስለመጣ ከማንበብ ስለራቁ ስራትመት እንዳልኩ ችግር አለው። የሰው ልጅ የሆነ ነገር አለ በኦሮምኛ አባባል ለሚያከሰዳለ ከንቴነታ ሚዛል ነገር አለ። እሱ ማርግም ማለት ነው የሚፈልገውን ነገር ያጣፈው የማይፈልገውን ነገር ነው የሚሆነው። የሚፈልጉትን ነገር ሲያጡ ወደዚህ ጎዳና መጡ። አሁን እንደ ሰው ልጅ የምናስቀምጠው ወጣቱ ቆም ብሎ ራሱ ይጠይቅ፣ ዋው ይህንን ነገር ለምን እያረኩ ነው? ማንን ነው የሚጠቅመው? ማንን ነው የሚጎዳው ብሎ ቆም ብሎ ማሰብ። እነዛ መንግስት መወጠር የሚፈልጉ ሰዎች መንግስት እርምጃ ይውሰድ። ወጣቱ ጋር ያለው ነገር ይሄ ነው። ወጣቱ እርስ በርስ ተከባብሮ ተቻችሎ ልዩነት ካለ በልዩነት አምኖ አብሮ መኖር ነው። ሁሉም ሰው አንድ አይደለም። ልዩነት አለ። ልዩነታችን የተከባበር አብሮ መኖር እሴታችን ብናዳብር ይህ ሁሉ ችግር አይመጣም። ለምሳሌ አንድ የኦሮሞ ልጅ ወደ ሶማሌ ሰፈር ሄዶ አይሰግድም። አንድ ሶማሌ ደግሞ ወደ ኦሮሞ ሰፈር ይሄ ለምንድን ነው ወደ ኦሮሞ ሄዶ አይሰግድም? ይሄ የመጣው ያ ቅድም ያነሳሁትን ነገር ነው። እሱስ ምንድን ነው? ወጣቱ በዘፈቀደ እያሰሩ የማንነት ላይ ያነጣጠረ የማንነት ላይ ማንነት ሷይሳ ሳይሆን ዘሩ ላይ ያነጣጠረ ነገር ነው። አንድ ሰው ኦሮሞ በመሆኑ ብቻ የሶማሌ ሰፈር ከሄደ ይደበደባል። ሶማሌም ደግሞ በዛው በተቃራኒ ቦታ ይደበደባል። ይሄ ቅድም ያነሳሁት ሁለቱ ፖንት ይችላል። አንዱ ሆን ተብሎ እንደ ሲዘርጉ ይሄ ነገር እንዲነሳ ያደረጉ አካል አለ። መንግስት ለነዚህ አካል ምላሽ አልሰጠም። ሁለት ወጣቱ ማሰብ አቆመ። ዘር ጠፋ በዛ። ያ ጭፍን ዘረኝነት ነው ወደዚህ ያመራው እንጂ ይሄ ነገር መቆም የሚቻል ነገር ከተሰራበት እስካሁን በደንብ እየተሰራበት አይደለም። ፌዴራል መንግስቱም አቤት ተብሏል፣ እስካሁን መልስ አልሰማንም። ህዝብ እያወያዩት ነገር በውይይት አይፈታም። ያንን ውይይት በተግባር በመለወጥ ነው የሚፈታም ችግር።
ዳዊት ይህ ችግር በተለይ ላለፉት 12 ዓመታት ሲባባስ መቆየቱን ገልጾ ወጣቶች ድምጻቸውን ማሰማት የጀመሩት አዲሱ የጠቅላይ ሚኒስትር አብይ አስተዳደር የከተማውን ችግር ተረድቶ እልባት እንዲሰጥ ለመጠየቅ ጀምርም እንደሆነ ይናገራል። ነገር ግን እስካሁን ለጉዳዩ ትኩረት የሰጠ አካል እንደሌለ፣ ምንም ምላሽ እንዳልተገኘ ይናገራል። በሌላ በኩል ከዚህ ቀደም በድሬዳዋ ከተማ በግጭቶች ዙሪያ ያነጋገርኳቸው የድሬዳዋ ከተማ ከንቲባ አቶ ኢብራሂም ኡስማን ተቃውሞ ስለሚቀርብበት 40/40/20 የፖለቲካ ቀመር ጠይቂያቸው ነበር። ለመሆኑ የፍቅር ከተማ የሚል ሀረግም እንደ አርማ አብሮ በሚነሳላት ከተማ የብሔር ግጭት ከየት መጣ ለሚለው ጥያቄ ማብራሪያ ከሚሰጡበት ይጀምራል።
እንደምታውቂው ድሬዳዋ እንደዚህ አይነት ነገር ለእኛም እንግዳ ነው። ከዚህ በፊት የተለያዩ ብሔር ብሔረሰቦች ተቻች ላይ በጣም ለዘመናት በፍቅር የኖሩባት ከተማ ነች። ከሰምቱም አይታወቅም እንደዚህ አይነት ግጭቶች በተለይ ብሔርን ለይቶ አይናቸው አላስተፋፈሩ እንዲህ አይነት እንትን የሚፈቅድ አይደለም። በጣም በስለ ህብረተሰቡ የሚኖርባት ብዙ ብዙ አመት ያለባት ከተማ ነች። እኔ ማስበው የባለፉት ጊዜያቶች በተለይ በቅርቡ አሁን ያሳለፍናቸው ይሄ ቅርብ ያለ ብሔርተኝነቱ የእሱ አስተዋጽኦም ያለ ይመስለኛል። በተለይ በሶሻል ሚዲያውም በተለያየ የሚኒስትሪ ሚዲያውም በተለያየ ባለፉት ጊዜያቶች የነበሩ ቅስቀሳዎች የነበሩ የተለያዩ መግለጫዎች አይ ቲንክ ለዚህ አስተዋጽኦ የዳረገ ይመስለኛል። ግን ያው በሀገር አቀፍ ደረጃ በአንዳንድ ቦታ አሁን የምናያቸው ግጭቶች ቤዚካሊ ከብሔር ሌላ ማይቲንክ ማንነት ጋር የተያያዙ የተወሰኑ ምልክቶች እንዳሉ ወየሩ ማለት ይቻላል። እና ድሬዳዋ ላይ ከዚህ በፊት እንዲህ አይነት ነገር ያልተለመደ በአሁኑ ጊዜ ለእኛ መንገዳ የሆነ ግን አብዛኛው ከዚህ አስተሳሰብ እና ከዚህ ይሄ አሁን ካሉት ችግሮች ውጭ የሆኑ ናቸው። በዋናነት ሰላም ፈላጊ ነው ይሄ ማህበረሰብ ብለን በአንድነቱን ወንድማማችነትን በአግባቡ የሚገነዘብ ተጭኖበት ሳይሆን ከታች ጀምሮ ኤክሰርሳይዝ አድርጎ የመጣ ማህበረሰብ ነው፣ የሰለጠነ ማህበረሰብም ነው። ለእንደዚህ አይነት ቦታ ሁሉ ጊዜም በሩ ዝግ የሆነ ነው፣ ክፍት አይደለም እንደዚህ አይነት ችግሮች። እና አሁን ግን የምናያቸው ሰሞኑ በትንንሽ ወጣቶች በጣም ፊውቸሮች በሚባሉ ትንንሽ ልጆች ይጀመራል፣ ግን እያደገ እየሰፋ ይሄ የብሔር መልክ በሚያስመስል መልኩ የሚይዝበት ሁኔታ እንዳለ ነው እኛም ያየ ነው። ግን ጥሩ ነገሩ አብዛኛው ማህበረሰብ የዚህ አይነት አስተሳሰብ አራማጅ አይደለም። ሌሎች የተለያዩ ብሔር ብሔረሰቦችም አብሮ የሚኖሩባት ስለሆነ በተለይ ችግሩ በተከሰተበት ቦታ ቶሎ ደርሰው ወጣቱንም ሌላውን የማስማማቱን ስራ የሚሰራበት እና ወደ ቦታው ለማረጋጋት ጥረት የሚደረግበት ሁኔታ ነው ያለው።
አቶ እብራሂም ካገኘሁት አይቀር ደግሞ ከዚህ በፊት በጣም ብዙ ቅሬታዎች ይቀርቡ የነበሩና በይደር ስናቆየው የነበረው አንድ ጉዳይ አለ። ይሄ 40/40/20ን የሚቃወሙ በጣም ብዙ ወጣቶች አሉ። ድሬዳዋ የብዙ ብሔር ብሔረሰቦች መኖሪያ ናት፣ በስብጥር ዜጎች የሚኖሩባት ከተማ ናት እና እሷን በ40/40/20 የካቢኔ አወቃቀር ተማስተዳደር አንደኛው ለእንደዚህ ያለ ግጭት ይዳርጋል፣ ሁለተኛው ደግሞ እኩልነትን በአንድ አካባቢ ላይ በእኩል የመኖርን ምክንያቱም ይሄ ነገር የሱቆች መከፋፈልን እንኳን የሥራ መቀጠርን እንደዚህ መሳሰሉትን ዜጎች በእኩል ሊታዩባቸው የሚገቡትን ጉዳዮች ሳይቀር እኩልነትን ያጠፋል በሚል በጣም ሰፊ እንቅስቃሴ የሚያደርጉ ወጣቶች አሉና በእናንተ በኩል ይሄን ነገር እንደ ችግር አታውቱት?
የአንደኛው ግንዛቤ ላይ በጣም ሰፊ ስራ መስራት እንዳለብን ነው ያየነው። ሰው ማወቅ ያለበት አሁን ይሄ ምን ማለት እንደሆነ 40/40/20 የሚባለው ምን ማለት እንደሆነ በጣም በስፋት ሰው ያለ ሰው መካል ሌላው መካል ማወቅ አለበት ብለን እናምናለን። የተወሰኑ የግንዛቤም አንዳንዴ አመጣጡንም ጭምር ግልጽ ባለመሆኑ እንዲሁ ሲባል በተለያየ መንገድ እየተተረጎመ ያላስፈላጊ ትርጉምን ጭምር እየተጋለጠ ነው ያለው። መነሻው ሲሆን ታቸዋለሽ ይሄ ድሬዳዋ ይገባኛል ጥያቄ የነበረበት ነው፣ ሁለቱ ክልሎች በዋናነት። ስለዚህ ይሄን ለመመለስ በ1996 በቻርተር ቢያንስ ራሷን በቻርተር እንድትተዳደር ህዝብ ተወካዮች ምክር ቤት ወጥቶ በዛ መሰረት አሁን እየተዳደረች ይገኛል። ከ2000 ዓ.ም ጀምሮ ነው የራሷ ምክር ቤት ኖሯት ሁሉንም የህዝቱን የመንግስት አካላት ይዛ በአግባቡ በህዝብ የተመረጡ አካላቶች እንድትተዳደር የተደረገችው። ከዛ በፊት ግን የይገባኛል ጥያቄዎች ስለነበረ ይህን ለመመለስ በተለይ ሁለቱ ቤዚካሊ ክልሎች በየተራው ከንቲባነት የሚሆን የተወሰኑ ቦታ ላይ እንዲመሩ ፓርቲስፔት ሌላውም ኢንክሉዚቭ በሆነ ወይ ወስዶ እንዲመሩ የተደረገው። ስለዚህ ይሄ አመጣጡ ከዚህ ከእንዳልኩሽ ከይገባኛል ጋር ተያይዞ ለጊዜው መፍትሄ የተደረገበት ጉዳይ ነው። ከዛ ውጭ ግን አሁን 40/40/20 ቅድም ባለው መልኩ ያው ለትርጉም ተጋላጭ ስለሚያደርግ ከህጻናት ፓርላማ ጋር ኦር ከተለያዩ ቅድም ባልሽንሹ ጋር የሚያያዝ ነገር ከስራ ድንጋይ የሚያያዝ ነገሮች እንዳሉ ነው ሰው የሚያነሳው። ግን በፍጹም ከዛ ጋር የተገናኘ ነገር አይደለም። በቅርበትም ስለምንመራው ከዚህ ጋር የተገናኘ ነገር አይደለም። ቤዚካሊ ይሄ አሁን ያልኩሽ 40/40/20 የሚመለከተው 120 አካባቢ የሚሆኑ የተለያዩ የመንግስት የስራ ኃላፊነት ላይ ብቻ ይሄ ከካቢኔው ጀምሮ ማለት ነው። ስለዚህ 40/40/20 በዋናነት ሁለቱ ኦዲፒ ወይም በፊቱ ፒዶ እና የኢሶዴፓ ሁለቱ 40/40% ወስደው 20% ሬዳዋ ውስጥ ላሉ የተለያዩ ብሔር ብሔረሰቦችን ታሳቢ ያደረገ በየደረጃው ውክልናም ጭምር እንዲያገኝ ታሳቢ ተደርጎ የመጣ ነው። ስለዚህ 40/40/20 ቅድም እንዳልኩሽ በሁሉም መዋቅር ላይ ሳይሆን ከስራ ሂደት ደረጃ ብቻ ያለ ወደ 120 አካባቢ የሚደርስ የመንግስት የስራ ኃላፊዎችን ብቻ የተመለከተ ነው። በእኔ እምነት የግጭት መነሻ ሊሆን አይችልም። ተነጋግሮ በዛ አለበት ተብሎ መነጋገር ይቻላል፣ በደንብ አድርጎ ማለት ነው፣ መግባባትም ይቻላል። በሰለሰለው ግን አሁን ባለው ኢንቫይሮመንት 40/40/20 ሚስፋ ሚል አለ፣ 50/50/50 ሚል አለ፣ 100% ሚል ነው ሚል አል አለ። ይሄ ሁሉ አስተሳሰቦች ባሉበት በጋራ መጥተው በአግባቡ መነጋገር በሰለሰለው መግባባት ይቻል ነው የሚመስለኝ።
ግን ለምሳሌ እንደማስታውሰው ሱቆችን መከፋፈል ላይ የተሰሩ ሱቆችን መከፋፈል ላይ በተመሳሳይ ይሄ 40/40/20 ተግባራዊ ይደረግ የሚሉ እንቅስቃሴዎች እንደነበሩ፣ እንደገና ደግሞ በአፈጻጸም በ40/40/20 በዚህ በብሔር ተዋጽኦ ወይም በክልሎቹ ምደባ በሚሆንበት ጊዜ ደግሞ ሰዎችን ለሹመት ለማምጣት ተጽዕኖ እንደሚያሳድርና ችግሮቹን እንዳባባሰ የሚገልጹ አሉ። ከልማትም ከተጠቃሚነትም አንጻር
እንግዲህ እኔ እያስተራሩ ስረጅም ይሄ በርቻለው ከባሎኒያ ጀምሮ ይህ ሂደቱ ያኔ ሲወያዩበትን በቅርበት አውቃለሁ። እስቴት ድረስ መውረድ አለበት የሚለውንም በደንብ በአግባቡ የተቀመጠ ነው ያለው። ይሄ አሁን ያልኩሽ 40/40/20 ማለት ነው። ስለዚህ ሞር በአንጻራዊነት ቅድም ከነገርኩሽ ውጪ ከሌላው አካባቢ እንደውም ለየት ባለ መልኩ ቅድም እንዳልኩሽ ማነት በብዛት እንዳለ ሆነ በአንጻራዊነት ሌላው አብሮ የሚኖረውን የተለያዩ ብሔር ብሔረሰቦችን ለማሳተፍ የተደረገ ርቀት በጣም አፕሪሼት ሊደረግ የሚገባ ጉዳይ ነው። በጣም ኢንክሉዚቭ በሆነ ወይ ሌላውንም ለማሳተፍ የተደረገው ጥረት መልካም ነው። ይህ እንዳለ ሆኖ ግን ከሱቅ ጋር ከስራ ድል ጋር በተያያዘ ከቀጠር ጋር በተያያዘ በፍጹም የሚገናኝ ጉዳይ አለ። በደንብ ማስቀመጥ እንችላለን። አሁን እኔ ይሄ ብሔር ይሄ ቁጥር ነው ማለት አልችልም። ግን አሁን 40/40/20 የወሰዱት አካላቶች ኢቨን በሲቪል ሰርቫንቱ ቁጥር እንኳን ስናይ አነስተኛ የሚባል ቁጥር ነው ያላቸው። ስለዚህ በምን ተአምር ከሲቪል ሰርቫንቱ ጋር በተያያዘ ከቅጥር ጋር በተያያዘ አስቀድሞ በ40/40/20 መስፈርት የሚገባ አካል የለም። ከሱቅ ጋር በተያያዘ መመሪያ አለ፣ አሰራሮች አሉ። ይህን አሰራር መሰረት አድርገን ነው እንጂ የመቻያም የመሸጫ ሼዶችን በአግባቡ የተለያዩ አካላቶች የሚተላለፈው እንጂ ፍጹም ይሄ ከእውነት የራቀ ነው ልክም አይደለም። ሊሆንም አይችልም። ዜጋዋ ላይ በጣም ስብጥሩ የሚገርም ማህበረሰብ ነው። ስለሆነ አካላቶችን ለይተሽ እንዲህ አይነት ብሄር እዚህ ቦታ ይግባል የሚባል አካባቢ አይደለም። ከዛ ውጭ ግን አንዳንዱ እውነታው የምናየው አንዳንድ ሼዶች ወይም አንዳንድ መስሪያዎች ወይም መሸጫዎች ሲሰሩ እዛ አካባቢ የነበረውን ማህበረሰብ በተለይ በዋናነት ድሮ ሲጠቀሙ የነበሩ ያለማ ቦታዎች ሲለማ እነዛን ቅድሚያ የሚደርስበት ሁኔታ አለ። አንዳንዴ ያጋጥማል። እዛው አካባቢ ያሉ አካላት ተመሳሳይ ሊሆኑ ይችላል። ስለዚህ ይሄ ከ40/20 ሚያዝ ጉዳይ አይደለም ማለት ነው። ከዛ ውጭ ግን ቀበሌው ላይ በየቀበሌው ነው እንግዲህ እነዚህ ሼሮች በፍትሐዊነት ለመስራት ጥረት የምናደርገው ከተወሰኑ ቦታዎች በስተቀር አብዛኛው ቀበሌዎች ይኖራሉ ያሉ መሸጫና መስሪያ ቦታዎች እዚያው አካባቢ ያሉ የተለያዩ የህብረተሰብ ክፍሎች በመስፈርት መሰረት የሚሰጡበት ሁኔታ ነው ያለ።
እንደ ከንቲባ ኢብራሂም ኡስማን አገላለጽ ድሬዳዋ የነበረባትን የይገባኛል ጥያቄ ለጊዜው ለመፍታት የተወሰደ እርምጃ ነው። እርሳቸው ይህንን እንደ በጎ እንደሚመለከቱት ነው። ቅሬታ የሚያነሱት ወጣቶች ደግሞ ያኔም ቢሆን እንዲያለው ውሳኔ ሲወሰን የከተማዋን ነዋሪ ፍላጎትና ሀሳብ ያላካተተ ነው በሚል ይተቹታል። በወጣቶቹ የሚነሳውን የመሰረተ ልማት ችግር መሰረት በማድረግ የሚመለከተውን አካል በየተራ ለመጠየቅ ሞክረናል። በዚህ መሰረት ባለፈው ሳምንት ከታቀደ 13 ዓመት ከተጀመረ ደግሞ ከ7 ዓመት በላይ የሆነውን የ650 ሚሊዮን ብሩን የድሬዳዋ የሚጠጣ ውሃ ፕሮጀክት የሚመለከታቸውን አካላት አነጋግረናል። የከተማይቱ የውሃና ፍሳሽ ባለስልጣን የፕሮጀክቱ ስራ በታቀደለት ጊዜ ሳይጠናቀቅ የዘገየው ለሁለት ዓመታት ብቻ መሆኑን ገልጾ በመጪዎቹ 3 ሳምንታት ውስጥም እንደሚጠናቀቅ አመልክቷል። እንደ ሆስፒታልና በተያያዥነት የሚነሱ ጉዳዮችን በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
I'm gonna go to the hospital.